ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 19 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ዝግጅታችን በየሳምንቱ እሁድ የምናቀርብላችሁን የሳምንቱን ዋና ዋና ዜናዎች የምንተነትንበት የፍቅር ዜና ፕሮግራማችን ይቀርባል። በማስከተልም በሳምንቱ ውስጥ ተዳልፈው የነበሩ የፍኖተ ዲሞክራሲ ሀተታዎች አንዱን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በቅድሚያ ርዕሶቹ።
ወያኔ የአምቦ ወጣቶችን ደም በማፍሰሱ አካባቢው በህዝባዊ አመጽ መሰንበቱ ታወቀ።
የእምቦጭ አረም ከጣና ሐይቅ በተጨማሪ በሌሎች የአገሪቱ ክፍሎችም እየተስፋፋ ነው።
መድኃኒቶች ከገበያ እየጠፉ መሆናቸው ተሰማ። የብር ዋጋ መቀነስን ተከትሎ የሸቀጦች ዋጋ ሽቅ ብሎ ጣ መሆኑ አነጋጋሪ ሆኗል።
በኢትዮጵያ በርካታ የሥራ መስኮች በውጭ አገር ዜጎች መያዛቸው ተጋለጠ። በዚህ ባሳለፍነው ሳምንት ወያኔ ህዝብን ከህዝብ የማጋጨት ሴራውን ቀጥሎበት የብዙ ንጹሃን ዜጎች ህይወት ተቀጥፏል። በቅርቡ ጠብጭሮ በሐረር የኦሮሞና የሶማሌን ደም ካፋሰሰ ወዲህ ይህን ከይሲ ተግባሩን በኢሉባቦርና ቤኒሻንጉል ቀጥሎበታል። ተከታታይ ዘገባዎች አሉን።
ወያኔ በቡኖ በደሌ ህዝብ ባደረሰው ግፍ ፋሽስታዊ ዘረኛ ቡድን መሆኑ ማረጋገጫ ነው ተባለ። ወያኔ ይዘው ይጨብጠው ያጣበ መሄዱ በተለያዩ ሀገሪቱ አካባቢዎች በስልክ የርስ በርስ ግጭቶችን በመጫር የህዝብን ደም እያፋሰሰና እያፈሰሰ መሆኑ እየታየ ባለበት በሐረርና በተለያዩ አካባቢዎች ወያኔ ባስከተለው ግጭት በምስራቃዊና በደቡብ ምስራቃዊ ሀገሪቱ ክፍል እስካሁን ውጥረት ሰፍኖ ባለበት በቡኖ በደሌ ወያኔ ባሰለጠናቸው ጀሌዎቹ ቤቶችን በእሳት ማጋየቱና ነዋሪዎችን መፍጀቱ የድፍን ኢትዮጵያን ህዝብ ልብ ለመሪር ሐዘን መዳረጉ ታውቋል።
በቡኖ በደሌ አካባቢ የወያኔ ሰርጎ ገቦች በቆሰቆሱት ግጭት ምክንያት ከተገደሉት ሌላ ቤትና ንብረታቸው ተቃጥሎ ህይወታቸውን ለማትረፍ ሸሽተው በየጫካውና በየፖሊስ ጣቢያው ያሉ ዜጎች በርካታ መሆናቸው ታወቀ። ብዙዎቹ ምንም የምግብም ሆነ የመጠለያና የሌላ ድጋፍ አገዛዙ ባለስልጣኖች ያልተደረገላቸው መሆኑን ለዜና ምንጮች የገለጹ ሲሆን አሁን የሚገኙበት ሁኔታ በጣም ከባድና አሰቃቂ መሆኑን ተናግረዋል። የውያኔ ባለስልጣኖች እርዳታ እየተላከ ነው በሚል መግለጫ ቢሰጡም እስካሁን ያልደረሰ መሆኑን ታውቋል። እስካሁን በየፖሊስ ጣቢያዎች የተጠለሉ ዜጎች ወደ 1500 ሲገመት ያካባቢው ህዝብ አንድ አንድ እርዳታ ያደረገላቸው መሆኑ ተነግሯል። ዮያኒ ሰርጎ ገቦች ባነሳሱት ከተ የተገደሉት ሰዎች ቁጥር በአገዛዙ በኩል 14 የደረሰ መሆኑንና ገዳዮቹ በቁጥጥር ስር እንደዋሉ ቢገለጽም ቁጥሩ ከዚያ በላይ መሆኑን በርካታ ምንጮች እየገለጹ ይገኛሉ።
በወያኔ ማዕከላዊ የጸጥታ ተቋም ተቋቁሞ እየተንቀሳቀሰ ያለው ኢኤንኤን የተባለው የሚዲያ ተቋምና የወያኔ ዓላማንና ፖሊሲዎችን በማራመድ የሚታወቀው ዛሚ ኤፍኤም የተባለው የሚሚስፋቱ ሬዲዮ በኢሉባቦርና በበደልዲ አካባቢ በዘጊዎች ላይ የደረሰውን ግድያ ከሚገባው በላይ አራግበዋል በሚል ክስ ከክልል አስተዳደሮችና ካንዳንድ ክፍሎች የተሰነዘረባቸው መሆኑ ታውቋል። እነዚህ የሚዲያ ተቋማት ከተመሰረቱ ጀምሮ የወያኔ የዘር ፖለቲካን ሲያስተጋቡና የከፈፈል ፖሊሲውን ሲያራምዱ የቆዩ መሆናቸው የሚታወቅ ሲሆን በምዕራብ ኢትዮጵያ የደረሰውን አሳዛኝ ሁኔታ ተከትሎ ህዝብን እርስ በርሱ በዘር ልዩነት ሊያጋድል የሚችል ፕሮፓጋንዳ ማስተጋባታቸው የወያኔ ቁንጮዎች በግድያው ጀርባ ያሉበት የሚለውን መላምት የሚያረጋግጥ ሲሆን ድርጊታቸው በክልል አስተዳዳሪዎች መነቀፉ ደግሞ በወያኔ አገዛዝና በተለጣፊ ድርጅቶች መካከል እየሰፋ የመጣውን ልዩነት ያሳያል ተብሏል።
ባለፈው ሳምንት መጨረሻ ላይ በመራብ ኢትዮጵያ በቡኖ በደል ያካባቢ ቤት ንብረታቸው ተቃጥሎባቸው ህይወታቸውን ለማትረፍ ሸሽተው በየመጠለያ ጣቢያዎች የሚገኙ ዜጎች ጥቃቱን የፈጸሙት ጥቂት በድሜ ለጋ የሆኑ ወጣቶች እንደሆኑ ገልጸው በድሜ በሰሉ ሽማግሌዎችና ሌሎች ወጣቶች በደረሰባቸው ጥቃት አዝነው እንደተንከባከባቸው በመጠለያ ጣቢያም ምግብ በማምጣት እየመገባቸው መሆኑን ለቢቢሲ የዜና ወኪሎች ገልጸዋል። ወጣቶቹ መካከል የጥቂቶች የዘረኝነት እንቅስቃሴ የማይደግፉ በርካታ ወጣቶች መኖራቸውና እነሱም ከሌሎች ማስፈራራና ማስጠንቀቂያ ቢደርስባቸውም በመጠለያ ጣቢያ ላሉት እርዳታ እያደረጉ መሆናቸውን የዜና ምንጮች ሰዎች በመጠየቅ ያገኙን መረጃ ዋቢ በማድረግ ዘግቧል። ወጣቶቹ በስተጀርባ በመሆን የዘርግዩነት መሰረት ያደረገ ግጭት እንዲኖር የሚገፋፉ ኃይሎች የወያኔ ድርጅት ባለስልጣኖች ወይም የጠባብ ድርጅት አባላቶች ናቸው የሚል በርካቶች ናቸው። የወያኔ የክልል ባለስልጣናት በአሁኑ ሰዓት ሁኔታው የተረጋጋ መሆኑን ገልጸው ጥፋት ፈጽመዋል የተባሉ 43 ግለሰቦች በቁጥጥር ስር ማድረጋቸውንና መጠለያ የነበሩ የተወሰኑ ሴቶች ወደ ቤታቸው መመለስ ይጀምሩ መሆናቸውን ገልጸዋል።
በቡኖ በደልዲ አካባቢ በወያኔ ሰርጎ ገቦችና ደጋፊዎች ቀስቃሽነት የተካሄደውን ጭፍጨፋ ተከትሎ ወንጀል ፈጽመዋል የተባሉና በቁጥጥር ስር የዋሉ ሰዎች ቁጥር 374 የደረሰ መሆኑ ሲገለጽ ከነዚህ ውስጥ በወያኔ አባልነታቸው በግልጽ የሚታወቁ ሰዎች እንዳሉበት የዓይን እማኞች ይናገራሉ። ቀደም ብሎ በደረሰባቸው ጥቃት ምክንያት ህይወታቸውን ለማትረፍ ወደ መጠለያ የሄዱ ሰዎች ቁጥር 1500 ብቻ ነው በሚል በወያኔ ባለስልጣኖች በተደጋጋሚ ሲነገር መቆየቱ ይታወቃል። በአሁኑ ወቅት ወደ ቤታቸው የተመለሱ ሰዎች ቁጥር 2867 ደርሷል የሚለው መግለጫ ብዙዎችን ግር እያሰኘ ሲሆን ቀድሞውንም ቢሆን የተፈናቀሉ ሰዎች ቁጥር በጣም በርካታ መሆኑንና መረጃዎችን በወያኔ ባለስልጣኖች ታፍነው መቆየታቸውን ያሳያል ብሏል።
የህዝብ አመጽ እየበረከተና እየቀጠለ የመጣበት ወያኔ ሐሙስ በአምቦ ዜጎችን በጥይት የገደለ ሲሆን በአጠቃላይ አማራውና ኦሮሞ አምጾብናል በሚል ከሻቢያ ጋር ሊታረቅ ሙሩ ጥረት እያደረገ ነው ሲሉ የሻቢያ ተቃዋሚዎች ከአዲስ አበባ በስጋት መንፈስ አረጋግጠዋል። ወያኔ ከወዲሁ የኤርትራ ሳሆ ተቃዋሚ መሪዎችን በመቀሌ ያሰረ ሲሆን በነሳውዲ እየተደገፈ ያለው የእርቁ ሂደት ስኬታማ ከሆነ ሻቢያ በመሬቱ ያሉ የወያኔ ተቃዋሚዎችን ሊያስረክብ ይችላል የሚል ግምትም መደመጥ መጀመሩን ታዛቢዎች አቅርበዋል። ወደ አዲስ አበባ የመጣችው የአሜሪካ የተባበሩት መንግስታት አምባሳደር የመታረቁን ጉዳይ ለወያኔዎች አንስታ ቀና ፍላጎት እንዳላቸው ገልጸውልኛል ብላለችም የሚል ዘገባ መኖሩንም የሚመለከታቸውና ውስጥ አዋቂ ነን የሚሉ ክፍሎች ዘግበዋል። ኃይለ ማርያም ደሳለኝ የልቡን እንዳይናገር ቢሮው ቤተ መንግስቱ ውስጥ የሚነገረው ሁሉ የሚቀዳ በመሆኑ አምባሳደሯ ልትቆሰቆሰው ብትሞክርም አቤቱታ ወይም ቅሬታ ሳይተነፍስ ቀርቷል ተብሏል።
በቤኒሻንጉል አካባቢ በሚኖሩ የአማራ ተወላጆችና የቤኒሻንጉል ተወላጆች መካከል በወያኔ አባላት ቆስቋሽነት በተነሳ ግጭት በሰው ህይወትና በንብረት ላይ ጉዳት የደረሰ መሆኑ ታውቋል። አንዳንድ መረጃዎች የሟቾቹን ቁጥር 25 ያደረሱ ሲሆን 48 ቆስለኞች ወደ ነቀምቴ ሆስፒታል መወሰዳቸውን ይገልጻሉ። የወያኔ ምንጮች 3 ሰዎች እንደሞቱና 8 እንደቆሰሉ መግለጫ ሰጥተዋል። በርካታ ቤቶች የተቃጠሉ መሆናቸውንም ከሚደርሱን መረጃዎች ማወቅ ተችሏል። በአገሪቱ በጠቅላላ እየተቀጣጠለ ያለው ህዝባዊ አመጽ ያስፈራቸውና ስጋት ላይ የጣላቸው የወያኔ ባለስልጣኖች በህዝብ መካከል ቅራኔ ለመፍጠር የሚያደርጉትን ሴራ አጠናክረው እየቀጠሉ መሆኑ ቢታይም ለመብቱ የሚታገለው ህዝብ የወያኔን ሴራና ክፍፍል በትግሉ እንደሚያከሽፈው ጥርጥር የለም ሲሉ በርካታ ወገኖች ይናገራሉ።
ወያኔ የአምቦ ወጣቶችን ደም በማፍሰሱ አካባቢው በህዝባዊ አመጽ መሰንበቱ ታወቀ። የአምቦ ወጣቶች በ1983 ዓመተ ምህረት በድንጋይ በርካታ ወያኔዎችን ማቁሰላቸውና መግደላቸው ታሪክ በጀግንነት የሚያስታውሰው ሲሆን ወያኔ በቂም በቀል ሁሌም የአምቦ ህዝብ ብሶቱን ለማሰማት አደባባይ ሲወጣ በጥይት መደብደቡ የተመዘገበና እያስተዋል ነው ያለ ጉዳይ ሆኗል። በጸረ ወያኔ እንቅስቃሴ በቀዳሚነት ተርታ ላይ ከተሰለፉት አንዱ የአምቦና የአካባቢው ህዝብ መሆኑ የሚታወቅ ነው። ባሳለፍነው ሳምንት ስኳር የጫኑ ካሚዮኖች እንዳይተላለፉ ለማድረግ በጉደር የተጀመረው እንቅስቃሴ በአምቦ ቀጥሎ አውራ መንገዱን በመስጋት የስኳር መኪናዎችን ጉዞ ማሰናከላቸው ታውቋል። ይህ ከፊንጫ ስኳር ፋብሪካ እንደተጫነ የሚነገርለት ስኳር ሊጓጓዝ የተዘጋጀው ከሀገር ውጪ እንደሆነ ተያይዞ የደረሰን መረጃ ያስረዳል። በአምቦ የተከሰተው ህዝባዊ አመጽ መነሻው በአሁኑ ወቅት በአምቦና በአካባቢዋ በድብቅ 1 ኪሎ ስኳር ከ60 እስከ 70 ብር እየተሸጠ ባለበት ስኳሩ ለአካባቢው ህዝብ ሊታደል ይገባል የሚል ነው ተብሏል። በዚህ ህዝባዊ አመጽ የወያኔ አረመኔ ጦር አጋዚ የተሰኘው ከ15 ሰዎች በላይ እንደገደለና ከ30 በላይ እንዳቆሰለ መረዳትም ተችሏል። ይህ ዘገባ እስከተጠናከረበት ጊዜ ድረስ ወደ አምቦ የሚደረግ የተሽከርካሪ እንቅስቃሴ መቋረጡ የታወቀ ሲሆን አምቦም በወያኔ ጦር ስር በመውደቋ ከተማዋ የጦርነት ከተማ ትመስላለች ተብሏል።
ረቡዕ ጥቅምት 15 ቀን ባምቦ ዩኒቨርሲቲ ተማሪዎች የተጀመረውና እስከ ምሽቱ ሰዓታት ድረስ የዘለቀው የተቃውሞ ሰልፍ ወያኔን የሚያወግዙና መብትን የሚጠይቁ የፖለቲካ ድርጅት መሪዎች እንዲፈቱ የሚያሳስቡ መፈክሮች ሲሰሙ የቆዩ ሲሆን አሙስለትም የቀጠለውን ሰልፍ ለመበተን የወያኔ አጋዚ ጦር አባላት በወሰዱት እርምጃ ጉዳት የደረሰ መሆኑ ታውቋል። የጉዳቱ መጠን ለመግለጽ እስካሁን የተለያዩ መረጃዎች የሚሰጡ ቢሆንም አንዳንድ የዜና ማሰራጫዎች ያገኙትን መረጃ ዋቢ በማድረግ 10 ሰላማዊ ሰዎች የተገደሉና 20 ሰዎች የቆሰሉ መሆናቸውን ዘግበዋል።
የወያኔ አጋዚ ኃይሎች ባምቦ ከተማ ላይ የፈጸሙትን ግድያና የአካል ጉዳት ተከትሎ በከተማዋ ውጥረት የነገሰ ሲሆን ብዛት ያላቸው የአጋዚ ወታደሮች በከተማዋ የተሰማሩ መሆናቸውን የሚደርሱት መረጃዎች ይጠቁማሉ። ሐሙስ ምሽት የአጋዚ ወታደሮች በአምቦ ዩኒቨርሲቲ በየንደንዱ የተማሪዎች መኝታ ቤቶች እየገቡ ተማሪዎችን ሲደበድቡ ያደሩ መሆናቸውም ታውቋል። እስካሁን 10 ሰዎች መሞታቸውና 20 መቁሰላቸው የታወቀ ሲሆን በከፍተኛ ደረጃ የአካል ጉዳት የደረሰባቸው ስላሉና እንዲሁም ሆስፒታል ያልደረሱና የሕክምና አገልግሎት ያላገኙ መኖራቸው ስለታወቀ የሟቾቹ ቁጥር ከዚህ ከፍ ሊል ይችላል የሚል ግምት ተወስዷል። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባምቦ ከተማ 10 ሰዎች መሞታቸውንና ከ20 በላይ መቁሰላቸው አሳሳቢ እንደሆነ ገልጾ የአሜሪካ መንግስትና የአውሮፓ ህብረት የወያኔ አገዛዝ ህዝብ የመቃወም መብት ያለው መሆኑን እንዲያውቅና ከሁሉም የተቃውሞ ኃይሎች ጋር በመገናኘት ያሉትን ችግሮች በውይይት እንዲፈታ ማሳሰባቸውን ገልጿል። ባለፉት 3 ወራት የአሜሪካ መንግስት ከ6 በላይ ማስጠንቀቂያ መስጠቱ የሚታወቅ ሲሆን ከልብ ማልቀስ ከሆነ በገፍ የሚሰጠውን እርዳታ በማቆም ብቻ ወያኔን ማስተካከል ይቻል ነበር የሚሉ በርካታ ናቸው። የወያኔ አጋዚ ኃይሎች ባምቦ ከተማ ላይ የፈጸሙትን ግድያና የአካል ጉዳት ተከትሎ በከተማዋ ውጥረት የነገሰ ሲሆን ብዛት ያላቸው የአጋዚ ወታደሮች በከተማዋ የተሰማሩ መሆናቸውን የሚደርሱት መረጃዎች ይጠቁማሉ። ሐሙስ ምሽት የአጋዚ ወታደሮች በአምቦ ዩኒቨርሲቲ በየንደንዱ የተማሪዎች መኝታ ቤቶች እየገቡ ተማሪዎችን ሲደበድቡ ያደሩ መሆናቸውም ታውቋል። እስካሁን 10 ሰዎች መሞታቸውና 20 መቁሰላቸው የታወቀ ሲሆን በከፍተኛ ደረጃ የአካል ጉዳት የደረሰባቸው ስላሉና እንዲሁም ሆስፒታል ያልደረሱና የሕክምና አገልግሎት ያላገኙ መኖራቸው ስለታወቀ የሟቾቹ ቁጥር ከዚህ ከፍ ሊል ይችላል የሚል ግምት ተወስዷል። ኢበንዲ እንዳለ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባምቦ ከተማ 10 ሰዎች መሞታቸውንና ከ20 በላይ መቁሰላቸው አሳሳቢ እንደሆነ ገልጾ የአሜሪካ መንግስትና የአውሮፓ ህብረት የወያኔ አገዛዝ ህዝብ የመቃወም መብት ያለው መሆኑን እንዲያውቅና ከሁሉም የተቃውሞ ኃይሎች ጋር በመገናኘት ያሉትን ችግሮች በውይይት እንዲፈታ ማሳሰባቸውን ገልጿል። ባለፉት 3 ወራት የአሜሪካ መንግስት ከ6 በላይ ማስጠንቀቂያ መስጠቱ የሚታወቅ ሲሆን ከልብ ማልቀስ ከሆነ በገፍ የሚሰጠውን እርዳታ በማቆም ብቻ ወያኔን ማስተካከል ይቻል ነበር የሚሉ በርካታ ናቸው።
በጣና ሐይቅ ላይ የተስፋፋውን የእንቦጭ አረም ለማስወገድ በአካባቢው ነዋሪዎች አማካይነትም ሆነ ከሌላ አካባቢ በበጎ ፍቃድ በመጡ ዜጎች ከፍተኛ ጥረት እየተደረገ ቢሆንም በአገዛዙ ባለስልጣኖች በኩል በቸልተኝነት እየታየ መሆኑን አንድ ጥናት አጋልጧል። ዋጋቸው ከ30,000 እስከ 100,000 ዶላር የሚያወጡ በሞተር ኃይል የሚንቀሳቀሱ መሳሪያዎች አረሙን ባጭር ጊዜ ውስጥ አጭደው ለማስወገድ የሚችሉበት ሁኔታ ሰፊ ሆኖ ይያለ ባለስልጣኖች ከሚጓጓዙበት የትዌታም ሆነ የሌላ መንደላቀቂያ መኪኖች ዋጋ አነስተኛ ዋጋ ያለውን መሳሪያ አሰማርቶ ለምን አረሙን ማስወገድ እንዳልቻለ ግልጽ አይደለም በሚል ጥናቱ ያስቀምጣል። አረሙ እስካሁን 25000 ሄክታር እንደሸፈነ ሲታወቅ በአንዳንድ መረጃዎች ጥቆማም እስከ አባይ ወንዝ መነሻ መውጫ ድረስ የደረሰ መሆኑ ይነገራል። በየሁለት ሳምንቱና በየሶስት ሳምንቱ ራሱን በእጥፍ ለማሳደግ አቅም ያለው ይህ አጥፊ አረም በአጭር ጊዜ ውስጥ አብዛኛውን የጣና ሐይቅን ክፍል ሊያዳርስ ይችላል የሚል ስጋት አለ። ይህ ከሆነ ደግሞ ከሐይቁ ጋር የተያያዘውና እንደ አሳ ማስገርና የመሳሰሉ የኢኮኖሚ እንቅስቃሴ ከፍተኛ ችግር ውስጥ ሊገቡ እንደሚችል ግልጽ ነው ተብሏል። የወያኔ አገዛዝ ከውጭ በገፍ የሚያገኘውን እርዳታ ብድር ለዚህ ተግባር መዋል ሲገባው እስካሁን አንድ ምርምጃ ለመውሰድ ያልጣረበት ምክንያት ግር ያሰኛል በማለት ጥናቱ ይደመድማል።
የእንቦጭ አረም ከጣና ሐይቅ ሌላ በዝዋይና በቆቃ ሐይቆች እንዲሁም በጅማ ከተማ በሚገኘው የቦዬ ወንዝ ላይ በአሳሳቢ ደረጃ እየተስፋፋ መሆኑን ምንጮች ገለጹ። በቆቃ ሐይቅ ላይ ከ800 ሄክታር በላይ የሆነው የውሃ ክፍል በዚህ አጥፊ አረም የተሸፈነ መሆኑ ሲታወቅ በዝዋይ ሐይቅ ደግሞ 50 ሜትር ስፋትና 1.6 ኪሎ ሜትር ርዝመት ያለው የውሃው ክፍል አረሙ የተስፋፋበት መሆኑ ታውቋል። ከውጭ ሀገር የአረም መንቀያ መሳሪያ በማስመጣት በጣና ሐይቅ ላይ የተከሰተውንና አሁንም በሌሎች ሐይቆችና ወንዞች ላይ የተስፋፋውን የእንቦጭ አረም በአጭር ጊዜ ውስጥ ማስወገድ ሲቻል በወያኔ ባለስልጣኖች ግዴለሽነትና ንዝህላልነት ምክንያት ችግሩ በመስፋፋት ላይ ይገኛል።
መድኃኒቶች ከገበያ እየጠፉ መሆናቸው ተሰማ። በዚህ ወቅት በኢትዮጵያ በርካታ ያውትን ለማቆየት እጅግ ጠቃሚ የሆኑ መድኃኒቶች ከገበያ እየጠፉ መሆናቸው በበሽተኞች ዘንድ ሽብርን በሐኪሞች ዘንድ ድንጋጤን ማስከተሉ ታወቀ። የተለያዩ የካንሰር በሽታዎች እድገትና ስርጭት የሚከላከሉ ለደም ግፊት፣ ለልብ በሽታ፣ ለተለያዩ የደም ስር በሽታዎች፣ ለጉበት በሽታዎች ወዘተ ጠቃሚ የሆኑ መድኃኒቶች ከገበያ መጠፋታቸው ሰበቡ የውጭ ምንዛሪ አለመኖር ሲሆን በአንጻሩ ግን የጦር መሳሪያ በገፍ እየሸመቱ መሆናቸው የሚታወቅ ነው ተብሏል። ኢንሱሊን የተሰኘው መድኃኒት የሚጠቀሙ የስኳር በሽተኞች ኢንሱሊን ባለመኖሩ በሞትና በህይወት መሃል እንዲሰቃዩ መደረጋቸው የወያኔን አረመኔነት የሚያሳይ ነው ተብሏል።
የ የወያኔ አገዛዝ የኢንተርኔት መገናኛን ለመቆጣጠር ያደረገው ሙከራ ያልተሳካለት መሆኑን በመዘገብ ምንጮች ገለጹ። በኢትዮጵያ የኢንተርኔት አገልግሎትን የሚጠቀሙ ሰዎች ቁጥር ከህዝቡ 12 ከመቶ ይሆናል የሚል ግምት ቢሰጥም የወያኔ አገዛዝ ስለላ የሚያካሂዱ ስፓይዌር እና ሌሎች የኢንተርኔት ጠላፊዎችን ሃከርስ እንዲሁም ሰርገው በመግባት ግንኙነቶችን የሚያቋርጡ ሶፍትዌሮች በመጠቀም የኢንተርኔት አገልግሎትን ለማፈን እየሞከረ ይገኛል። ይሁን እንጂ አገዛዙ የሚያካሂደውን የኢንተርኔት አፈና ተግባራት በመቋቋም ወጣቶች የግል መገናኛ VPN በመፍጠር የወያኔን አገዛዝ እየተቋቋሙት መሆኑ ተገልጿል። አገዛዙ ወጣቶች በራሳቸው ፈጠራ የሚያደርጉትን የኢንተርኔት ግንኙነት ሊያስቀር የሚችለው አጠቃላይ የኢንተርኔት አገልግሎትን በመከልከል ሲሆን፣ ይህም ደግሞ ባለፈው ዓመት እንደታየው በኢኮኖሚው ላይ ከፍተኛ ኪሳራ የሚያስከትል መሆኑ ይታወቃል። ወያኔ በ2008 እና በ2009 የኢንተርኔት አገልግሎትን በማቋረጡ በጥቂት ጊዜ ውስጥ ከ9 ሚሊዮን ዶላር በላይ ኪሳራ ያስከተለበት መሆኑ ይታወቃል።
በቅርቡ የተካሄደ አንድ ጥናት በኢትዮጵያ ውስጥ በርካታ የሥራ መስኮች በውጭ አገር ዜጎች የተያዙ መሆኑን ገልጾ ከነዚህ ውስጥ ቢያንስ 2/3 የሚሆነው በኢትዮጵያ ሊተኩ እንደሚችሉ ይፋ አድርጓል። በኢትዮጵያ ለሥራ ብቁ የሆኑ ዜጋ ወደ 47 ሚሊዮን የሚገመት ሲሆን ከዚህ ውስጥ በርካታው ሥራ የሌለው መሆኑ ይታወቃል። በየዓመቱ በአማካይ በከፍተኛ ትምህርት ከሚመረቁ 230 ሺህ ወጣቶች መካከል ከ20 እስከ 30 በመቶ የሚሆኑ ሰዎች ሥራ የማያገኙ መሆናቸውን ጥናቶች ይገልጻሉ። ለተለያዩ ሥራዎች የሚመጥኑ የቴክኖሎጂ እውቀት ያላቸው ሠራተኞች ከኢትዮጵያውያን ማግኘት አይቻልም በሚል ሰበብ በርካታ የውጭ አገር ሰዎች በተለያየ ሥራ ምድቦች ውስጥ ተመድበው የሚሰሩ መሆናቸው ግልጽ ነው። አጠቃላይ ቁጥሩን ለማወቅ ባይቻልም ከቅርብ ጊዜ ወዲህ በአማካይ በዓመት 15,000 927 ለሆኑ የውጭ አገር ዜጎች የሥራ ፍቃድ እንደሚሰጥ ይታወቃል። በቅርብ የተደረገ አንድ ጥናት በአሁኑ ወቅት በውጭ አገር ዜጎች ከተያዙ 3 ሥራዎች መካከል 2 በቂ የቴክኖሎጂ እውቀት ባላቸው ኢትዮጵያውያን ማሰራት እንደሚቻል ይፋ አድርገዋል።
ወያኔ የኢትዮጵያን የታሪክ ቅርሶች ወደ ትግራይ ከማጓጓዙ በተጨማሪ ለባዕዳን እየሸጠ ነው የሚለው ክስ በስፋት እየተደመጠ መሆኑ ይነገራል። ከዚሁ በተያያዘ የሚሰማው ዜና የኢትዮጵያ የጥንት የታሪክ ቅርሶች፣ ቁሳቁሶች፣ መጻሕፍትና የብራና ጽሑፎች ሳይቀሩ በተለይ በእንግሊዝ፣ በፈረንሳይና ጣሊያን ቤተ መዘክሮች ውስጥ እንደሚገኙ የተነገረ ሲሆን በተለይ እንግሊዝ ከኢትዮጵያ የተወሰዱትን ቅርሶች የኑቢያ የሚል አዲስ ስያሜ እየሰጠች መሆኑ ተደርሶበታል። ወያኔ የአክሱም ሐውልትና የትግራይ ቅርሶች የተባሉትን መልሱልን ብሎ ሲጠይቅ የኢትዮጵያን ቅርሶች ግን እንዲመለሱ ምንም ጥያቄ እንዳላቀረበላቸው የሚመለከታቸው ማጋልጠዋል። በተያያዘ ዜና የጣሊያኑ የካቶሊክ ቤተክርስቲያን ኃላፊዎች የሙሶሎኒን ወረራ ባርከው በመሸኘታቸው ከኢትዮጵያ ይቅርታ እንዲጠይቁ በኢሃፓና ሌሎች የሚቀርበላቸውን ተደጋጋሚ አቤቱታ በእንቢታ ምላሽ ሳይሰጡ የተውት መሆኑ ሲታወቅ፣ ወያኔ ይህን በተመለከተ መቼም ምንም ጥያቄ እንዳላቀረበም ታውቋል።
የብር ዋጋ መቀነስን ተከትሎ የሸቀጦች ዋጋ ሽቅብ እየወጣ መሆኑ አነጋጋሪ ሆኗል። ወያኔ ህዝብን ለመሸንገል በተደጋጋሚ የብር ዋጋ ማሽቆልቆሉን ተንተርሶ ምንም አይነት የዋጋ ጭማሪ ሊደረግ እንደማይገባው ነጋዴዎችን ለማስፈራራት ቢሞክርም በተጨባጭ የታየው የሸቀጦች ዋጋ በአስደንጋጭ ሁኔታ እየጨመረ መሆኑ ነው። ሰሞኑን በአዲስ አበባ ከተማ የተለያዩ ዳቦ መጋገሪያዎች በአንድ ዳቦ ከ100 በላይ ጭማሪ ማድረጋቸው ታውቋል። ለዚህ ጭማሪ ዳቦ ቤቶቹ የሚሰጡት ምክንያት ወያኔ የስንዴን ዋጋ በመጨመሩ መሆኑና ይህ አሁን የተደረገው ጭማሪ ጊዜያዊ መሆኑና በቅርብ ጊዜ ወደ 50% የሚደርስ ጭማሪ ሊያደርጉ እንደሚችሉ ያስረዳሉ። የእህልና የጥራጥሬ ዋጋም ባልጠበቀ ሁኔታ ሊያሻቅብ እንደሚችል ግምታቸውን የሚሰነዝሩ ብዙዎች መሆናቸውን ተገንዝበናል።
የብር የመግዛት አቅም መቀነስ በኢኮኖሚው ላይ ከባድ ቀውስ ከማስከተሉም በላይ የኑሮ ውድነቱን የሚያባብስ መሆኑን የምጣኔ ሀብት ባለሙያዎች እየገለጹ ይገኛሉ። የብር ምንዛሬ መቀነስ የነዳጅ ዋጋን ቢያንስ በ15% የሚያንር መሆኑ ተገምቷል። የነዳጅ ዋጋ መጨመር ደግሞ የመጓጓዣ ዋጋዎችን እንዲጨምር ስለሚያደርግ ለገበያ የሚቀርቡ የምርቶች ዋጋዎች ቢያንስ 30% ሊጨምሩ የሚችሉ መሆናቸውን እነዚሁ ባለሙያዎች ይገልጻሉ። የአገሪቱ የነዳጅ ፍጆታ ከአመት ወደ አመት እየጨመረ የመጣው የአገሪቱ የነዳጅ ፍጆታ በአሁኑ ወቅት 3.8 ሚሊዮን ቶን የደረሰ መሆኑ ሲገለጽ በብር ምንዛሬ መርከስ ምክንያት አገሪቱ ከ2.8 ሚሊዮን ዶላር በላይ ወጪ እንደምታደርግ ይገመታል።
የብር ዋጋ ከመቀነሱ ጋር ተያይዞ የዋጋ ጭማሪ ባደረጉና እቃዎችን ባሸሹ ነጋዴዎች ላይ አገዛዙ ከማስጠንቀቂያ ጀምሮ ሱቆችን እስከ ማሸግ የደረሰ እርምጃ ወሰደ መሆኑን መዘገባችን ይታወቃል። አገዛዙ እርምጃ ወሰድኩ ካለ በኋላ ያለውን የገበያውን ሁኔታ የገመገሙ ዜጎች በተለያዩ ቦታዎች እንደ ጤፍ፣ ሽንኩርት፣ ቲማቲም፣ ፓስታ፣ የስንዴ ዱቄት፣ ዘይት የመሳሰሉት የምግብ ምርቶች ዋጋቸው በከፍተኛ መጠን መጨመሩን መገንዘብ ቻለ ሲሆን እንዲሁም የኢንዱስትሪ እቃዎች እንደ ብረት፣ ጄሶ፣ ሲሚንቶና ቆርቆሮ ዋጋቸው የናረመውን ለማወቅ ተችሏል። የወያኔ ባለስልጣኖች ማስጠንቀቂያ በመስጠትም ሆነ ሱቆችን ማሸግ የወሰዱት እርምጃ የእቃዎችን ዋጋ ያላወረደ ከመሆኑን በላይ ሸቀጦች ከመደርደሪያ እየተነሱ በማይታወቁ መጋዘኖች በመከማቸታቸው የእቃዎች እጥረት የተከሰተ መሆኑን ብዙዎች ይናገራሉ።
የወያኔን ቀውስ ለማስወገድ የስልጣኑን አዳራሽ ከፈት እንዲያድርግ ከአሜሪካ የቀረበው ምክር አድማሽ በማጣቱና ወያኔ አገር ውስጥ ካሉ ተቃዋሚዎች ጋርም ጀመርኩት ያለው ውይይት ውድቅ በመሆኑ ወደ ዋሽንግተን የመጨነቅ መንፈስ እየጠነከረ መጥቷል ተብሏል። የአገር ውስጥ ተቃዋሚ ተብዮቹ ለስምምነት ዝግጁ ቢሆኑም ወያኔ ከነዚህ አንዱን ዶክተር መረራ ጉዲናን በእስር በማቆየቱና የክልል አንድ ተወላጅ የሆኑ ተቃዋሚዎች ደግሞ የህዝብን አመጽ እንደ ወያኔ በመፍራታቸው አቀኛ አገር ወዳዶችን ያገለለ ድርድር የሚለው ፍሬያማ ሊሆን አለመቻሉ ተነግሯል። አሜሪካ በሚስጥር ካገኘቻቸውና ካማከረቻቸው ኢትዮጵያውያን ውስጥ ሻለቃ ዳዊትና አቶ ኦባንግ የሚባሉት ይገኙባቸዋል ያሉ ክፍሎች በቅርቡ አሜሪካ በኢትዮጵያ ጉዳይ ገዘፍ ያለ ጣልቃ ገብነት እንዲያደርግ ጥሪ ማቅረብ ተጀምሯል ሲሉ ወያኔ ባንድ በኩል ከሻቢያ መታረቅ ሲል በሌላ በኩል ደግሞ ወዳጁ ሱዳን ከሆነ የኦሮሞ ቡድን ጋር ሊያግባባው ጥረቱን ቀጥሏል ብለዋል። የዚህ ሁሉ መወራጨት ማዕከሉ አገር ወዳድ ኃይሎችና አክራሪ አማራ የተባሉትን ሁሉ ወደ ጎን አድርጎ 1983ን በአዲስ መልክ ለመድገም ነው ያሉ የፖለቲካ ተንታኞች ለወያኔ ጊዜ ያለፈበት ይመስላልና ወደ ውድቀቱ ማምራቱ ወይም የትግራይ ግንጠላውን መሞከር ነው የቀረው ሲሉ ተችተዋል። ከዚያ ያያይዘውም አገር ወዳድ ኃይሎች እስካሁን የሁኔታውን አጣዳፊነት ተገንዝበው ሊተባበሩ አለመጣደፋቸውና አለመቻለቸው ምናልባትም ለወያኔ ጊዜ ሊሰጠው ይችል ይሆናል የሚል ስጋታቸውንም አስደምጠዋል።
ባለፈው አመት ሚያዝያ ወር ተመርቆ የተከፈተው በሆለታ አካባቢ የሚገኘው የሀበሻ ሲሚንቶ ፋብሪካ ስራ ያቆመ መሆኑ ታወቀ። ኩባንያው ስራውን ለማቆም የተገደደው ሰሞኑን ወጣቶች ስራ ወይም ደሞዝ እንዲሰጣቸው በመጠየቅ ፋብሪካውን በመቆጣጠራቸው ነው ተብሏል። በጸጥታ ምክንያት ማምረቱን ያቆመው የሀበሻ ሲሚንቶ ፋብሪካ የተፈጠረውን ችግር ለመፍታት ከአካባቢው ሽማግሌዎች ጋር እየተነጋገረ መሆኑ ተገልጿል። አበሻ ኩባንያ የተቋቋመው በ30 የአክሲዮን ባለቤቶች መሆኑ ሲነገር ከነዚህ ውስጥ 51% የሚሆነው በደቡብ አፍሪካዊ ሲሚንቶ ፋብሪካ ሲያዝ ቀሪው በኢትዮጵያውያን እንደሆነ ተነግሯል።
የኢትዮጵያ ሰራተኞች ኮንፌዴሬሽን የተባለው ተቋም የወያኔ አገዛዝ በአዲስ መልክ እያረቀቀው ያለው ሕግ የሰራተኛውን መብትና ጥቅም የማያካትት ከሆነ አጠቃላይ የሥራ ማቆም አድማ የሚጠራ መሆኑን ገልጿል። 100 የሚሆኑ የሰራተኛ ማህበራት መሪዎች ጥቅምት 16 ቀን በማህበሩ ጽህፈት ቤት ባደረጉት ስብሰባ በጉዳዩ ላይ ውይይት አድርገው አቋም መውሰዳቸውን ማህበሩ ሐሙስ ባወጣው መግለጫ የገለጸ ሲሆን ለወያኔ አገዛዝ የተለያዩ መስሪያ ቤቶች አቋሙን ግልጽ ያደረገ መሆኑንም ይፋ አድርጓል። አገዛዙ ባረቀቀው ሕግ ውስጥ በሚገኙ 10 አንቀጾች ላይ ማህበሩ ተቃውሞ ማሰማቱንም ገልጿል።
በኢትዮጵያ ውስጥ አሉ ከሚባሉ ወደ 200 ሺህ ከሚደርሱ የንግድ ተቋሞች ውስጥ ሰራተኞቻቸው በማህበር የተደራጁ የንግድ ተቋሞች 1218 ብቻ ናቸው። ወያኔ የኢትዮጵያን የታሪክ ቅርሶች ወደ ትግራይ ከማጓጓዙ በተጨማሪ ለባዳን እየሸጠ ነው የሚለው ክስ በስፋት እየተደመጠ መሆኑ ይነገራል። ከዚሁ በተያያዘ የሚሰማው ዜና የኢትዮጵያ የጥንት የታሪክ ቅርሶች ቁሳቁሶች መጻሕፍትና የብራና ጽሑፎች ሳይቀሩ በተለይ በእንግሊዝ በፈረንሳይና ጣሊያን ቤተ መዘክሮች ውስጥ እንደሚገኙ የተነገረ ሲሆን በተለይ እንግሊዝ ከኢትዮጵያ የተወሰዱትን ቅርሶች የኑቢያ የሚል አዲስ ስያሜ እየሰጠች መሆኑ ተደርሶበታል። ወያኔ የአክሱም ሐውልትና የትግራይ ቅርሶች የተባሉትን መልሱልን ብሎ ሲጠይቅ የኢትዮጵያን ቅርሶች ግን እንዲመለሱ ምንም ጥያቄ እንዳላቀረበላቸው የሚመለከታቸው ማጋልጠዋል። በተያዘ ዜና የጣሊያኑ የካቶሊክ ቤተክርስቲያን ኃላፊዎች የሙሶሎኒን ወረራ ባርከው በመሸኘታቸው ከኢትዮጵያ ይቅርታ እንዲጠይቁ በኢሃፓና ሌሎችም የቀረበላቸውን ተደጋጋሚ አቤቱታ በእንቢታ ምላሽ ሳይሰጡ የተውት መሆኑ ሲታወቅ ወያኔ ይህን በተመለከተ መቼም ምንም ጥያቄ እንዳላቀረበም ታውቋል። ታስረው የሚገኙ የዋልድባ መነኩሳት በየእስር ቤቱ ከፍተኛ በደል እየደረሰባቸው መሆኑን ለፍርድ ቤት በመግለጽ አቤቱታ ማሰማታቸውን የዜና ምንጮች ገለጹ። መነኩሳቱ በደል እንደደረሰባቸውና እንደተደበደቡ ገልጸዋል። አባ ገብረ ኢየሱስ ኪዳነ ማርያም የተባሉ መነኩሴ ጸሎት ማድረስ እንደተከለከሉ፣ የመጣላቸውን ምግብ ከሌሎች ጋር ተካፍለው እንዳይበሉና አብረው እንዳይቀመጡ የታገዱ መሆናቸውን፣ እንዲሁም ጨለማ ቤት ውስጥ ትቀመጣላችሁ የሚል ማስፈራሪያ በየጊዜው እንደሚደርሳቸው በመዘርዘር ጥቅምት 16 ቀን ለፌደራል ከፍተኛ ፍርድ ቤት ልደታ ምድብ ለዋለው ችሎት ተናግረዋል። አባ ገብረ ስላሴ ወልደ ሃይማኖት የተባሉት መነኩሴ ደግሞ ቀደም ብሎ አጽመ ቅዱሳን በዶዘር ሲፈርስና የገዳሙ ተጨፍጭፎ ከሰል ሲሆን አቤቱታ ሲያቀርቡ ማንም ሊሰማ ያልቻለ መሆኑን ዘርዝረው ከማስረዳታቸውም በላይ ከ2004 ዓ.ም ተብረ ጀምሮ በደል ሲፈጸምባቸው እንደቆየ፣ ድብደባ ሲፈጸምባቸው እንደነበርና አሁንም ባሉበት እስር ቤት በደል የሚፈጸምባቸው መሆኑን ተናግረዋል። ከዚህ ጋር ተያይዞ በእለቱ የቀረቡት የተለያዩ ተከሳሾች አማራ በመሆናቸው ብቻ በደል እንደተፈጸመባቸው ለፍርድ ቤቱ ዘርዝረው ማስረዳታቸውም ታውቋል። ሐሙስ ጥቅምት 16 ቀን በኬንያ በተደረገ ድጋሚ ምርጫ ድምጽ ለመስጠት የወጣው ሰው ቁጥር 6.5 ሚሊዮን ሲሆን ይህም የጠቅላላው መራጭ 1/3 ብቻ መሆኑ ታውቋል። ኬንያ የምርጫ ኮሚሽን ሐሙስ ድምጽ ባልተሰጠባቸው 4 የምርጫ ጣቢያዎች ቅዳሜ ምርጫ የሚያካሂድ መሆኑን ገልጿል። ሐሙስ በተለያዩ ቦታዎች ያመጽ እንቅስቃሴዎችና የተቃውሞ ሰልፎች የተደረጉ ሲሆን ፖሊሶች ሰልፉን ለመበተን በተኩስ ቢያንስ 5 ሰዎች መግደላቸው ተዘግቧል። አርብ በተለያዩ አካባቢዎች የተቃውሞ ሰልፎች የተደረጉ ሲሆን አንድ የተቃዋሚ ደጋፊ ፖሊሶች የገደሉ መሆናቸው ተሰምቷል። ይህ በእንዲህ እንዳለ በኪሱሙ ከተማ የሚገኙ የእምነት አባቶች የኬንያ የምርጫ ኮሚሽን ቅዳሜ በኪሱሙ ሊያካሄድ ያቀደው ምርጫ ከፍተኛ ደም መፋሰስ የሚያስከትል ስለሆነ እንዲሰረዝ ጠይቀዋል። የፍካሬ ዜና ፕሮግራማችን በዚሁ ይጠናቀቃል።
ይቃጠል ካልንማ ይንደድ ሀገር ሁሉ የነጻነት ትግል ይስፋፋ ሰደዱ። ወጣት ምን አጠፋች ባሴ ደምትጠቃ ሴቷስ ለምን ትሞት ለስቃይ ተዳርጋ። ይቃጠል ካልንማ ይስቃይም ይንደድ በቦምብና ጥይት በህዝባዊ ያመጽ ወያኔ የተባለው የዘረኞች መንጋ በጥይት ህይወቱ ባሲድ ፊቱ ይጥፋ። ጠፋያል ነው ወኔ ሞልቶ ከተገኘ ሴቲቱን ማጥቃቱ ለምን ተመረጠ? በትምክቱ ቋንቋ ወንድ ከሆንማ የቡከኖች ሴራ የያቲድ ውርወራ ሳለን ደጀግኖቹ ጥይትን ተኩሶ ቦምብም አፈንድቶ ማጥፋትና ማውደም የወያኔን ጎራ ካሚላ አድን ትዕግስት ስም ጠራን ይሌላ ፈሪዎች ይሉናል አውሬ ትምክተኛ ታዳጊ አልባ ሴትን አጥቂ ወንጀለኛ አመፅ ሲሉት ፈርጣጭ የሀገር ማፈሪያ ይቃጣል ካልነማ ድፍረቱ ካልጠፋ ይቃጣል ወያኔ በሕዝብ አመፅ ይጥፋ።
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጃውጥቶ እግሩ ተሸርሽሮ የግፈ መከራን እየገፋ ኑሮ ለህዝቦቹ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመድሯ በደሙ ለውሶ ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጦች አይደለንም የለንም ሌላ ገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ማይማኖት ራሱ መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነና ጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራት ውድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከ መቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝም ልጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰው ለሞ የባገር እንብኝን የሚያታጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቃ አላማው መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀድያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ጉንዱና ጠንክሮ እንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ቅልቅል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በላ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ያገር ሰው አዛውን ትምወጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀድያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናታ ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገስቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶበት አማራ
ወያኔ ዘረኛ ጸረ ኢትዮጵያ ቡድን ነውና ዲያብሎስ በነፍሱ ነውና ውድቀቱ ሲያፈጥበት በሰይጣን ካዝናው ያለውን ተንኮልና ሴራ ሁሉ በቀቢጸ ተስፋ በእስራኤላውል ደም እያፈሰሰ ነው። የወያኔ ተንኮሎች ወይም የመጨረሻ ቀን ማውጫዎች ለሁላችንም ምስጢር ሆነው አልቆዩም። እናውቃቸዋለን። ከሁሉም በላይና በቅድሚያ ህዝብን እርስ በርስ ማጋጨትና ማፋጀት ነው። ይህን በተግባር በማዋል ነው የስልጣን እድሜውን ያራዘመው። የግጫውን መሬት ሳይቀር የትግራይ ነው ያለው ወያኔ የጎንደርን ህዝብ አማራ ቅማንት ብሎ ሊያናክስ ከመሞከሩ ባሻገር ኦሮሞን ከሶማሌ፣ ኦሮሞን ከአማራ ወዘተ ሊያፋጅ እየጣረ ነው። ያየነውና ያወቅነው ነው። ወያኔ መስጊድ ቤተ ክርስቲያኖችን አቃጥሏል። ቦምብ አፈንድቶ ሌሎችን ከሷል። ታቂ ግለሰቦችንም ሊገድል ሞክሯል። ጠልፎ መልሶ አግቷል። ወዘተ ወዘተ። ይህን አይነት ድርጊቶችና ሙከራዎች በስፋት መጠበቅ አለብን። በዚህ ስምሪቱ የሚረዱትን ቀበሮችንም በአገር ቤትም በውጭም በስፋት ማጋለጥ ይኖርብናል። የገሙ የገለሙ እንበላቸውና ማለትም የከሸፉ ጥይቶቹን እንደገና ከልሶም ሊተኩሳቸው ሊያሰማራብንም ደፋ ደፋ እያለ ነው። ወያኔ ወደ መውደቂያው መድረሱን ዋናው አመልካች ግን ትግራይን ለማስገንጠል ያለውን ዋናውን የስውር ቢጤ ደባውን ነፍስ ሊዘራበት መነሳቱ ነው። በሕገ መንግሥት ተብዬ ቆሻሻ ሰነድ አንቀጽ 39 የተወለደችው ለወያኔ እንጂ ለሌሎች አልነበረምና ይህን ሊጠቀምበት ተነስቷል። በቅርብ ስብሰባው የትግራይን ሕዝብ ስለመገንጠል እናማክራለን የሚለው ቧልቱ ያስቅ እንጂ ማንንም የሚስብ አይደለም። መገንጠልን ወሳኙ ራሱ ወያኔ እንጂ የትግራይ ሕዝብ አይደለም። በነመለስና ስብሐት የተጠነሰሰው የትግራይ ትግርኝ የግንጠላ ሴራ ወላጅ አባቶቹን እነ እንግሊዝና እነ ወልደ ማርያም መሆናቸውን ታሪኩን ለማያውቁት መድረክ አጣባቢዎች መንገሩ የግድ ሆኗል። በጋራ ወያኔና ሻቢያ ይህን ከግብ ሊያደርሱ ሲጥሩ በመካከላቸው በመጣው ሽኩቻ እቅዳቸው ሊበላሽና ኢትዮጵያም ከጋራ ጥቃታቸው በትንሹም ቢሆን ልታመልጥ ችላለች። የመቶ ዓመቱ የቤት ሥራ የራሳቸው ሆኖ የሻቢያም ክስረት እውን ሆኖ በዓለም ደረጃ ተጋልጧል። የኢትዮጵያ መርዘኛ ጠላቶች እነ ስብሐት በረከት መብራቱ ሲጠፋ ትግራይን ገንጥለው ከሻቢያ ጋር አጣምረው የትግራይ ትግርኝ መንግሥት ሊያቆሙ ነጻ አገር ሊመሰርቱ ሲያልሙ የቆዩት ነው። በዚህ መንገድ መንቀሳቀስም ከጀመሩ ዓመታት አልፈዋል። ዛሬ ወያኔም ሻቢያም ለመታረቅ ሸብረብ መጀመራቸው የሚያስገርም አይደለም። ወያኔ የሻቢያ ተቃዋሚዎችን እንዳይንቀሳቀሱ አፍኖ ያሻገተ ሲሆን በቅርቡም የሳሆቹን መሪዎች በመቀሌ አስሯል። ሻቢያም ኦነግን እረዳለሁ ብሎ እነ ፍሬው ማአሾ ዳውድ ኢብሳ ማለትም ያገሩን ልጅ ለአማራው በረከት ለኦሮሞው ፍሬው እንዲሉ አስጠግቶ ከጥቅም ውጭ ያደረገ ሲሆን የአርበኞች ግንባር ብሎ የሰበሰባቸውንም መሪ አልባ አድርጎ እነ ተስፋዬ ጌታቸውን ገድሎና እነ ኮሎኔል ታደሰን አፍኖ ከጥቅም ውጭ አድርጓል። ለወያኔ ሊጠቅም ነገ ደግሞ ሙጣጮቹን አፍሶ ወደ ወያኔ እንደሚልክ ፍንጮች በሰፊው ብቅ ብለዋል። ወያኔ ውድቀት ስለመጣበት የዘረፈውን የኢትዮጵያ ንብረትና መሬት ጎንደር፣ ወሎ፣ አፋር ጠቅልሎ ይዞ ነጻ ትግራይ ሊለን ዘይዷል። ይህ ነው የመጨረሻው ጸረ ኢትዮጵያ ሻጥሩ። ነጻ የትግራይ መንግስትን ሱዳን እንደሚያውቅና የኢትዮጵያ ጠላቶችም ቀጥለው እውቅና እንደሚሰጡ ወያኔ ይመኛል፣ ተስፋ አለው። ተስፋው ቅዠት እንደሚሆን ግን መረዳት ተስኖት ያለ ጉዳይ ነው። ትግራይ ነጻ ወጣች ቢባልም ነጻ ኢትዮጵያ ከትግራይ ህዝብ ጋር ሆና ወያኔን ከገባበትም ሻቢያን አደባይታ ሉዓላዊነቷን ግዛቷን የምታስከብር ትሆናለች። ወያኔዎችም የነገን ፍርድ ቢያመልጡም ህዝብን ጭዳ አድርገው ለውድቀት መዳረጋቸው ከቶም የማይቀር ነው። የነጻ ትግራይ እቅድ ለወያኔ መጥፊያው ነው ማለትም እንችላለን። የትግራይ ህዝብም ተረግጦ ተቀበል ሊባል ቢችልም ኢትዮጵያዊነቱን መቼም የሚክድ እንደማይሆን ግልጽ ነው። ወያኔን በተናጠልም ሆነ ከሻቢያም ጋር አብሮ ኢትዮጵያ ታደባያቸዋለች። ኢትዮጵያን ያደከሟት ሻቢያ፣ ወያኔ፣ ደርግና የአሜሪካ ቅጥረኞች ሲሆኑ ወያኔን አስወግዳ ነጻ ከሆነችና ህዝባዊ መንግስት ካገኘች እንኳን እነዚህ ሁለት የመንደር አይጦች ቀርቶ ሌሎችም የሚደፍሯት አትሆንም። በአገራችን አቅም ላይ ያለን እምነት ከፍተኛና ፍጹም ነው። ወያኔ ግን ከከይሲ እቅዱ ይታቀባል የሚል እምነትም ተስፋም የለንም። ይህን ዘረኛ ቡድን ያዳቆነው ዘረኛ ሰይጣን ለከፋ ጥፋት ሳይዳርገው የሚለቀው አይደለም። የትግራይን ህዝብ ሰለባ እንዳያደርግ ነው ትኩረታችን፣ ጥረታችን መሆን ያለበት። ወያኔ ወደ መቃብሩ ሲያመራ የተነሳበትን እሳት ሊያጠፉ የሚጠሩትንም ማስወገድ ወሳኝ ስራችን ሆኖ ይገኛል። የእውቀት ቋት የሆኑት አዛውንቶቻችን ጠላትማ ጠላት ነው፣ አስቀድሞ መከወን አሾክሾኪውን ነው ብለው ነበር። ተመክሮ ያስተማራቸው ነገር ቢኖር ነው። እንደነበርም በታሪካችን ያየነው ሐቅ ነው። ወያኔ ማን መሆኑን አውቀናል። እያወናበዱ ለውድቀት ሊዳርጉን የተነሱት ግን ወዳጅ መስለው የሚሰረስሩን ናቸው። በፈረንጆቹም ግፊት ሆነ በወያኔ እነዚህ አወናባጆች ውርውርን ተያይዘውታል። የተወሰኑትም ካርቱም ሱዳን ገብተው እንደ 1983ቱ ከወያኔ ለጥፈን በሚል እየተማጠኑ ናቸው። በነገራችን ላይ ሁሉንም ሱፋ ልብሶ ወደ አዲስ አበባ ይላካቸው ሱዳን ነበር። እነሌን ጮለታ ከለውጡ ይልቅ ወያኔ ይበጀናል፣ ክልል ሰጥቶናል፣ ቁቤንም ለግሶናል፣ የመንገንጠልንም በር ከፍቶልናል ባይ ናቸው። አያሳዝንም? አያሳፍርም? ኢብሳ ጉተማ የትምህርት ሚኒስቴር ሆኖ ስንቱን ውጥንቅጥ ፈጥሮ ጣሊያን ቢገዛን ግሩም ነበር ብሎ አንባቢ ያጣም መጽሐፍ ጻፍክ ማለቱንም የምንረሳ አይደለንም። ለወያኔ ውድቀት የህዝብ ህብረት ያሻል። ይህን ህብረት ግን ከወያኔ ጎን ቆመው የሚያጠቁት በትግላችን ላይ ይህ ነው የማይባል ጉዳት እያደረሱ መሆናቸውን መገንዘቡም ሊያቅተን አይገባም። የትግራይ ህዝብን በተመለከተ ስጋታችንን የምናስቀድመው ደመናውን በማየታችን መሆኑ መሳት የለበትም። ተራ ቡታ አይደለም፣ ጎርፉ እያስገመገመ ነው። ለወያኔ ያሉትን መንገዶችና መሽሎኪያ የሚላቸውን አማራጮቹን ጠቁመናል። በዚህ ረገድ ለህዝብ ያለው አማራጭና መንገድ ድብቅ አይደለም። በቅድሚያ የወያኔን የክፍፍል ጥረቶች ማክሸፍና ማቸነፍ ነው። ይህም ጽንፈኛ ነን ብለው የሚወራጩትን ቅጥረኞቹንም ማቸነፍ የግድ ይላል። ችላ የምንለው ስምሪት አይደለም። ባዕዳን በተለይ የድሮ ቅሪቶቻቸውን በጓዳ ያቆዩአቸውን ካስቀመጧቸው ቦታ አንስተው እነሆ ለሽግግሩ ሊሉን ተዘጋጅተዋል። መሰል አማራጮችን ሊያቀርቡም መቸክቸክ የጀመሩ የወያኔ ቅጥረኞችና ከሃዲዎች ብቅ ብቅ ብለዋል። እና አዲሱ ለገሰ ቢያረጁም ይበጃሉ። ስየንም አንርሳው። ጻድቃንም እኮ አይከፋም ብለው ባዕዳን በቅጥረኞቻቸው አማካይነት ሊያሻሽጡ እየሞከሩ ናቸው። የኢትዮጵያ የለውጥ ሂደት ፍራሽ አሳዳሽ አይደለም። የወያኔ ውራጆችና ቡትቶዎችን አድሶ ሊያቀርብም የሚሻም የሚገባውም አይደለም። ወያኔን ከነግሳንግሱ ወደ ትቢያ መጣል እንጂ ትላንት ደማችንን ያፈሰሱትንና የቀለዱብንን ወያኔዎች ተቃዋሚ ነን ብለው ስለተመጻደቁ እንደገና ይጫወቱብን ዘንድ ሕይወት ልንሰጣቸው የሚገባን አይደለም፣ የምንሰጣቸውም አይሆንም። ከእንግዲህ ወያኔ ለዘብተኛ ወያኔ፣ ለስላሳ ወያኔ የተባለ ሁሉም ወያኔ ከኢትዮጵያ የፖለቲካ መድረክ በኃይልም ቢሆን ተጠርጎ መጣል ያለበት ነው። 26 ዓመታት ወያኔ በአገር ላይ ቀልዶ ጸያፍ የታሪክ ምዕራፍን ጥሎብናል። በቃን፣ በዛ ነው አቋማችን። ወያኔን እንቃወማለን፣ ገና የትግራይን የበላይነትና ዘረኝነት እንፈልጋለን ያልሸሹም ዞራሎች ልንቀበል አንችልም። ኢትዮጵያን የሚወድ ማንኛውም ዜጋ ወያኔ ከሰለ ነጣ፣ ጠበበ ሰፋው አለ መቼም መች ሊያስተናግድ የሚገባው አይደለም። ወያኔ መራራ ኮሶ ነው። ለማሻርም ቢሆን መዋጥ የለበትም፣ አያሽርምና። ይህን ሁሉ ከተገነዘብ ማድረግ ያለብን ግልጽ ነው። አንድ፣ ወያኔ ከፋፍሎ ሊያጋጨን የጀመረውን ዘመቻ ማክሸፍ። ሁለት፣ የኢትዮጵያን አንድነትና ጸረ ወያኔን ትግል ማጠናከር። ሶስት፣ ወያኔ ትግራይን ሊገንጥል የጀመረውን እንቅስቃሴ ውድቅ ማድረግ። አራት፣ ተባብረን ኢትዮጵያዊ አንድነትና ህዝባዊ ሽግግርን እውን ማድረግ። አምስት፣ ድላችንን ሊቀሙን የሚቀጡትን ባዕዳንና ቅጥረኞቻቸውን ማቸነፍ። ድል ለኢትዮጵያ ህዝብ፣ አገር አድን ትግል።
አለኝ እውነት እውነት አለኝ ሰሚ ባገኝ፣ አለኝ እውነት እውነት አለኝ ሰሚ ባገኝ። ከፍቅርሽ ያጣሁት የጎደለኝ ብዙ ነገር አለኝ፣ አለኝ እውነት እውነት አለኝ ሰሚ ባገኝ። አለኝ እውነት እውነት አለኝ ሰሚ ባገኝ። ከፍቅርሽ ያጣሁት የጎደለኝ ብዙ ነገር አለኝ። Yeah, but don't
አድመጪ አዳም ቢፈጠርም ያለ አማራጭ እኔ ያለኝ አቋራጭ የኔን ነገር በክፋት ሁልጊዜ ያየሹ በታይበል ደሜን ብናገር በታመሻይ ይቻለው አውቃለሁ እቴ ያንቺን አመለስ ሲሰሞች ነው ወስተሽ ደስ የሚለው ታይ ውዴ ሁልጊዜ ያንቺን ብቻ ሲሰሞች እንደው ደስ አይበልሽ የቤቱ ምሰሶ ጣራው ግድግዳው ባንቺ ብቻ አይደለም ሰንቶ ያየሽ የልብሽን ዙፋን መንበር ባልታደል እኔ አላንስም ለቤቱ ለቤቱ እንከባበር
ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊት አታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛስ ከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣበቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከርሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ